Report. የባህር ዳር ዩኒቨርሲቲ የኒኩሌር ምህንድስና ትምህርት በዘንድሮ ዓመት መስጠት ሊጀምር ነው። በዘንድሮ የትምህርት ዘመን የኒኩሌር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዶክተር ዜና ማርቆስ ባንቴ ለመንግስት መገናኛ ብዙሃን እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒኩሌር ምህንድስና ትምህርት በሁለተኛ ዲግሪ ደረጃ መስጠት ይጀምራል። በአገሪቱ የኒኩሌር ቴክኖሎጂን እንደ አንድ አማራጭ ኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት አስፈልጓል ብሏል ዩኒቨርሲቲው። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ መሆኑን የገለጸ ሲሆን ለዚህ ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በመካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆን እንደሚገባቸውም ገልጿል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ በሰፊ ጉዳዮች ላይ መወያየታቸው ይታወሳል። ለማህበረሰብ አገልግሎት ይውላል የተባለ ንጹህ የኃይል ምንጭ፣ የጋራ የኒኩሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ ውይይት ካሄዱ መገለጹ ይታወሳል። በተያያዘ ዜና በኢትዮጵያ ሁለት አይነት የኒኩሌር ማብላያ ለመገንባት መታሰቡን የሀገራዊ ኒኩሌር ፕሮግራም አስተባባሪ ዶክተር ተክለ ማርያም ተሰማ ገልጸዋል። በኢኖቬሽን እና ቴክኖሎጂ ሚኒስቴር የሀገራዊ የኒኩሌር ፕሮግራም አስተባባሪው ዶክተር ተክለ ማርያም ተሰማ የምርምር አገልግሎት የሚሰጥና ለኃይል ማመንጫነት የሚውሉ የኒኩሌር ማብላያዎችን ለመገንባት እየሰራን ነው ብለዋል። በውስጡ የኒኩሌር ምርምር የሚከናወንበት ምርጥ ዘር የሚያመርት የጨረር ሕክምና የሚሰጥና በዙሪያው የተለያዩ ትምህርታዊ ስልጠናዎችን ለመስጠት የሚያገለግል ላብራቶሪ ያለው የተደራጀ የኢትዮጵያ የኒኩሌር ሳይንስ ቴክኖሎጂ ማዕከል ለመስራት እየተንቀሳቀስን ነው ብለዋል። ከአምስት እስከ ሰባት ዓመት የሚያክል ጊዜ ይፈጃል ሲሉም ገልጸዋል። ሌላኛው ኃይል የሚያመነጭ ኤሌክትሪክ ማመንጨት የሚችለው የኒኩሌር ኃይል ማመንጫ ወይም ፓወር ፕላንት ለመገንባት መታሰቡን ያነሱት አስተባባሪው ይህም ሌሎች ሀገራት ከወሰደባቸው የግንባታ ጊዜ ጋር ሲተያይ ማብላያ ግንባታው 10 ዓመት ሊፈጅ ይችላል ሲሉም ጠቁመዋል። ፈረንሳይ፣ አሜሪካ፣ ኮሪያ፣ ቻይና እና ሩሲያ በኒኩሌር ቴክኖሎጂ ተጠቃሽ መሆናቸውን ያነሱት አስተባባሪው እነዚህ ሀገራት ቴክኖሎጂውን ሌሎች ሀገራት መገንባት የሚችሉ በመሆናቸው የኢትዮጵያ መንግስት የሩሲያን ቴክኖሎጂ መርጧል ብለዋል። በመሆኑም የኒኩሌር ቴክኖሎጂ ማልማቱን ከሩሲያ ጋር ለመስራት እየተንቀሳቀስን እንገኛለን ብለዋል። በተባበሩት መንግስታት ድርጅት የአእምሯዊ ንብረት መብቶች ድርጅት ዓመታዊ የፈጠራ ሪፖርት ኢትዮጵያ ከ139 አገሮች 134ኛ ደረጃ ተሰጣት። የተባበሩት መንግስታት ድርጅት የአእምሯዊ ንብረት ድርጅት እንደ አውሮፓውያኑ ዘመን አቆጣጠር የ2025 ዓመታዊ የፈጠራ ብቃት ሪፖርት ኢትዮጵያን ከዓለም 139 አገሮች 134ኛ፣ ከአፍሪካ ደግሞ 28ኛ ደረጃ ላይ እንደምትገኝ አስታውቋል። የአገሪቱን የፈጠራ ሁኔታ ለመለካት ከ80 በላይ አመላካች መስፈርቶችን መጠቀሙን ያስታወቀው የዓለም የአእምሯዊ ንብረት ድርጅት የጥናትና ምርምር፣ የካፒታል ፍሰት፣ ከፍተኛ ቴክኖሎጂዎችን ለውጭ አገር ገበያ የማቅረብ አቅም፣ የአእምሯዊ ንብረት አያያዝና በርካታ ጉዳዮችን በመዳሰስ ነው ባለ 300 ገጽ ሪፖርቱን ይፋ ያደረገም። ኢትዮጵያ እንደ አውሮፓውያኑ ዘመን አቆጣጠር በ2024 130ኛ ደረጃ ይዛ የነበረ ቢሆንም በዚህኛው ዓመት ደረጃዋ ማሽቆልቆሉን ሪፖርቱ ያመለክታል። ይሁን እንጂ በኢትዮጵያ ቴክኖሎጂን ከኢንቨስትመንት ጋር በማስተሳሰር እና የተሻለ ምህዳር በመፍጠሩ ረገድ መሻሻል እንዳለ ያስረዳል። ዓመታዊ ጥናቱ እንደሚያሳየው አጠቃላይ ላይ የፈጠራ ደረጃዋ 134ኛ የሆነችው ኢትዮጵያ በተቋማት ብቃት 122ኛ፣ በሰው ሀብትና ጥናትና ምርምር 139ኛ፣ በመሰረተ ልማት 130ኛ ደረጃ ላይ ትገኛለች። በተሰባጠረ የቴክኖሎጂ ገበያ 133ኛ፣ በቢዝነስ ምህዳር 134ኛ፣ በእውቀትና የቴክኖሎጂ ሽግግር 82ኛ፣ እንደዚሁም በቴክኖሎጂ የፈጠራ ስራዎች 139ኛ ላይ ትገኛለችም ብሏል። ዓመታዊ ሪፖርቱ እንደሚያሳየው ኢትዮጵያ ከጎረ ቤት ሀገራት ኬንያና ሩዋንዳ ያነሰ አፈጻጸም ያሳየች ቢሆንም በኦንላይን የመንግስት አገልግሎት መልካም ጅማሮ፣ የብሮድባንድ የሞባይል ኢንተርኔት ተደራሽነት እና የዲጂታል ምህዳሮች ላይ መሻሻል እያሳየች ያለች ሀገር ናት ብሏታል። ኢትዮጵያ በፈጠራ የተሻሉ የወደፊት እድሎች ዕቅዶች አሏት ያለ ሲሆን አሁንም የቀጠሉ መሰናክሎቿ ግን በተለይ የግሉ ዘርፍ በኢመደበኛ ኢንተርፕራይዞች የተያዘ መሆን፣ ለፈጠራ ስራዎች ፋይናንስ የሚያቀርቡ አካላት አለመኖር፣ የትምህርት ዘርፍና ኢንዱስትሪው ደካማ የሆነ ቅርርብ የኢትዮጵያን አጠቃላይ የቴክኖሎጂ የፈጠራ ሁኔታ ግርጌ ላይ እንድትገኝ እያደረጋት በመሆኑ መሻሻል ይኖርበታል ብሏል። ኢትዮጵያ ከ139 ሀገሮች ጠርዝ ላይ ብትቀመጥም መንግስት ይፋ ያደረገው የዲጂታል ትራንስፎርሜሽን እና ኢትዮጵያን ለማዘመን የሚደረገው ጥረት በአዳዲስ ስታርታፕ ቢዝነሶችን ለመደገፍ የሚደረጉ እንቅስቃሴዎችና በቴክኒክና ሙያ ማሰልጠኛ ተቋማት የሚደረጉ ኢንቨስትመንቶች ግን መልካም ጅማሮች ናቸው ብሏል የዓለም የአእምሮ አይን ንብረት ድርጅት ሪፖርት። ሪፖርቱ ስዊዘርላንድ፣ ስዊድን፣ አሜሪካ፣ ኮሪያ እና ሲንጋፖር የዓለም የቴክኖሎጂ ቁንጮ ፈጣሪዎች ናቸው ብሏቸዋል። ከሰሃራ በታች በሚገኙ የአፍሪካ ሀገሮች ሞሪሺየስ፣ ደቡብ አፍሪካ፣ ናሚቢያ፣ ናይጄሪያ እና ሩዋንዳ የተሻለ አፈጻጸም ያሳዩ ሀገሮች መሆናቸውን ሪፖርቱ አመልክቷል። ኢትዮጵያ በቴክኖሎጂ ላይ በምታደርገው ጥረትና ምርምር በአገር አቀፍ ደረጃ በጣም ውስን ተቋማት ብቻ በዘርፉ ላይ ትኩረት ማድረጋቸው ተጠቅሷል። የጤና ሚኒስቴር እስከ መስከረም 30/2018 ዓ.ም ድረስ የታደሰ ሙያ ፈቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት አይችሉም አለ። የጤና ባለሙያዎች የሙያ ፈቃድን በሚመለከት በጤና ሚኒስትር ዴኤታዋ ፍሬህይወት አበበ ተፈርሞ ነሐሴ 30/2017 ዓ.ም ለሁሉም ክልሎች በተላከው ደብዳቤ እንደተገለጸው ሁሉም ክልሎች እስከ መስከረም 30/2018 ዓ.ም ድረስ ሁሉም ባለሙያ የሙያ ፈቃድ ይዞ እንዲሰራ እንዲደረግ አሳስባለሁ ይላል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፈቃድ እንዲኖራቸው ይጠበቃል ያለው የጤና ሚኒስቴር ይህንን ተከታትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑንም ይገልጻል። በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፈቃድ ሳይኖራቸው እንደዚሁም የአገልግሎት ጊዜው ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውን አረጋግጫለሁም ብሏል። በዚህ መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፈቃድ መያዝ እንደሚያስፈልጋቸው ታውቆ በክልላችሁ ስር በሚገኙ ጤና ተቋማት ላይ የሚሰሩ ጤና ባለሙያዎች እስከ መስከረም 30/2018 ዓ.ም ብቻ የሙያ ፈቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ አሳስቧል። ከመስከረም 30/2018 ዓ.ም በኋላ ግን የሙያ ፈቃድ የሌላቸው ባለሙያዎች በሙያው መስራት አይችሉም ሲል አስጠንቅቋል። በአዲስ አበባ በየቀኑ ከአንድ በላይ የግንባታ ሰራተኛ ህይወት ያልፋል ተባለም። የአዲስ አበባ የግንባታ ፈቃድና ቁጥጥር ባለስልጣን ዋና ዳይሬክተር ህይወት ሳሙኤል በግንባታ ሂደት ላይ በከተማዋ እየደረሰ ያለው የሞትና የአካል ጉዳት አሳሳቢ ሆኗል ብለዋል። እነዚህም ጉዳቶች በአግባቡ ሪፖርት ሳይደረጉ እየታለፉ ነው ያሉት ዋና ዳይሬክተሯ በከተማዋ እየተገነቡ ካሉና ከተገነቡ ህንፃዎች ጀርባ የብዙ እህትና ወንድሞች ደም እየፈሰሰ ህይወትም እየጠፋ ነው ብለዋል። ከ2015-2017 ዓ.ም ባሉት ጊዜያት ብቻ በአዲስ አበባ ከተማ በግንባታ ሂደት ላይ የነበሩ 142 ሰዎች ህይወት ማለፉን የተናገሩት የባለስልጣን መስሪያ ቤቱ ምክትል ዳይሬክተር አቶ አበበ ሸቱ ናቸው። ይህ ለፖሊስ ሪፖርት ከተደረገና ከጤና ተቋማት በተሰበሰበ መረጃ ብቻ የተመሰረተ በመሆኑ በከተማዋ በግንባታ ሂደት ላይ እየደረሰ ያለውን ሞት የሚያመላክት ትክክለኛ መረጃ እንዳልሆነ ይታወቅም ብለዋል። ኮንስትራክሽን ስራ መስክ ከግብርና በመቀጠል ከፍተኛ የስራ ዕድል ፈጣሪ መሆኑን የተናገሩት አቶ አበበ ሸቱ በግንባታ ስራ ጥንቃቄ ጉድለት ምክንያት ግን በቀን በአሰቃቂ ሁኔታ የአንድ ሰው ህይወት እያለፈ ነው ብለዋል። ለኢትዮጵያ የዓለም የንግድ ድርጅት አባልነት ፍላጎት 30 ሀገራት ድጋፍ አሳዩ ተባለም። በስዊዘርላንድ ጄኔቫ በተካሄደው የዓለም አቀፉ የንግድ ድርጅት 6ኛ የሥራ ቡድኑ ስብሰባ ላይ ከተነሱ ከ200 በላይ ጥያቄዎች በቂ ምላሽ መሰጠቱን የኢትዮጵያ መንግስት ተወካዮች አስታውቀዋል። በ5ኛው የሥራ ቡድኑ ስብሰባ የ19 አባል ሀገራት ለኢትዮጵያ ድጋፍ መስጠታቸውን የኢትዮጵያ መንግስት ተወካዮችን ጠቅሶ ስፑትኒክ ዘግቧል። በ6ኛው ዙር ድጋፋቸው ያሳዩ ሀገራት ቁጥርም ወደ 30 አድጓልም ብሏል ዘገባው። ኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄ ካቀረበች ከ20 ዓመታት በላይ ከፈጀ ሂደት በኋላ ለአባልነት መቃረቧን የመንግስት ተወካዮች ጠቁመዋል ብሏል ስፑትኒክ በዘገባው። ኢትዮጵያ ከ60 አመታት በኋላ አዲስ የፖስታ አገልግሎት አዋጅ ልታዘጋጅ ነው። የኢትዮጵያ ኮሙኒኬሽን ባለስልጣን ዋና ዳይሬክተር ባልቻሬባ ለሪፖርተር እንደተናገሩት የኢትዮጵያ ፖስታ አገልግሎት እየተመራ ያለበት ህግ በ1958 ዓ.ም ተመረተ የወጣ በመሆኑ በዚህ አመት አዲስ የፖስታ አገልግሎት አዋጅ ለማውጣት እየተሰራ ነው ብለዋል። የኢኮሜርስ መምጣት፣ የዲጂታል ኮሙኒኬሽን መሻሻልና መዘመን አዲስ አዋጅ ለማውጣት አስፈላጊ ምክንያት ነው ሲሉ ተናግረዋል። አዲሱ አዋጅ ቴክኖሎጂ ለፖስታ አገልግሎት ስጋት ሳይሆን ከጊዜው ጋር አብሮ ለመሄድና የቁጥጥር ስራዎችን አጠናክሮ ለማስቀጠል እንዲያስችል የሚረዳ መሆኑንም አስረድተዋል ብሏል ዘገባው። ረቂቅ አዋጁ በዚህ አመት ይጸድቃል ተብሎ እንደሚጠበቅም ኃላፊው ተናግረዋል። በመጨረሻም ኢትዮጵያን ለማይመጥነው ውጤት ህዝቡን ይቅርታን ጠይቃለን አለ የኢትዮጵያ አትሌቲክስ ፌዴሬሽን። የኢትዮጵያ አትሌቲክስ ፌዴሬሽን በቶኪዮ ዓለም አቀፍ አትሌቲክስ ሻምፒዮና የተመዘገበው ውጤት ኢትዮጵያን አይመጥንም፣ ለዚህም የኢትዮጵያን ህዝብ ይቅርታ እንጠይቃለን ብሏል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን በ20ኛው የአትሌቲክስ ሻምፒዮና የተመዘገበው ውጤት የኢትዮጵያን ህዝብ አይመጥንም ብሏል። በመድረኩ በ35 አትሌቶች የተወከለችው ኢትዮጵያ በሁለት ብርና በሁለት የነሐስ ሜዳሊያ ከዓለም 22ኛ ደረጃን ይዛ ማጠናቀቋ ይታወሳል። ኮማንደር አትሌት ስለሺ ስህን ለተመዘገበው ደካማ ውጤት ምክንያት ናቸው ያላቸውን ጉዳዮች የገለጸ ሲሆን ለሻምፒዮናው በተደረገው ዝግጅት አሰልጣኞች በጋራና በትብብር የመስራት ፍላጎት አለማሳየታቸው አንደኛው ምክንያት መሆኑን ፕሬዚዳንቱ ይፋ አድርጓል። በተለይ በወንዶች 10,000 ሜትር ውድድር በትብብር መስራት አለመፈለግ በግልጽ ይታይ ነበር ያለው ኮማንደር ስለሺ ስህን ለማስተካከል ሙከራዎች ቢደረጉም በሚጠበቀው ልክ ውጤታማ ሳንሆን ቀርተናል ብሏል። አሰልጣኞች አትሌቶቻቸውን በግል የማሰራት ፍላጎት ማሳየታቸው ሀገርን ዋጋ አስከፍሏልም ብሏል። ማያኛው የዓለም አትሌቲክስ ሻምፒዮና ላይ በጋራ ለመስራት ፍላጎት የሌላቸው አትሌቶችና አሰልጣኞች ላይ እርምጃ ይወሰዳልም ብሏል። በተለይ በወንዶች 10,000 ሜትር ዮሚፍ ቀጀልቻና ሰለሞን ባረጋ በልምምድ ላይ እያሉ በጋራ እንዲሰሩ ጥረቶች ቢደረጉም የአሰልጣኞቻቸው ቸልተኝነት ተጨምሮበት ሀገር ዋጋ እንድትከፍል ሆኗል ተብሏል። ለጠፋው ውጤት አሰልጣኞችም አትሌቶችም ተባባሪ ናቸው ያለው ፕሬዝደንቱ እንዲህ አይነት ችግሮችን ለማስቀረት የሪፎርም ስራዎችን በቅርቡ ተግባራዊ እናደርጋለን ሲልም ቃል ገብቷል። ሪፖርት